ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሐምሌ 14 2015 ዓ.ም ዝግጅታችን ጀመረ። ሩሲያ በዩክሬን የእህል ምርት ኤክስፖርት ላይ እየፈጠረች ያለውን ተጽዕኖ በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጋር መነጋገራቸውን ዘለንስኪ አስታወቁ።
ለአፍሪካ ሳይሆን ለአብዛኞቹ ከቻይና ጀምሮ አውሮፓ እና ቱርክ ነው የሚከፋፈሉት ዋና ዋናው። ለአፍሪካ በጣም አነስተኛ ከ2% አካባቢ ነው የሚባለው የሚደርሰው።
በኢትዮጵያና በኬንያ ላይ ያለውን ተጽዕኖ አጥንተነው ነበር። ከዛ ጥናት ያገኘነው ነገር ምንድን ነው? እነዚህ ሀገሮች ላይ ኬንያና ኢትዮጵያ ላይ ቀጥተኛ ያለው ተጽዕኖ የሚመጣው አንደኛው በስንዴ በኩል ነው።
የምጣኔ ሀብት ባለሙያዎችን አቶ ክቡር ገናና ፕሮፌሰር አለማየሁ ገዳን ነው በተከታታይ የሰማችኋቸው። የዚህ ዝርዝር ዘገባ በአብይ ርዕሳችን ይቀርባል። በጋምቤላ ክልል ፒኖ በተባለች ቀበሌ 29 ሰዎች መገደላቸው ተሰማ። በዙዙሪያም ዝርዝር ዘገባ ይኖረናል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። ለዜናው እንግዱ ወልዴ እዚህ አብሮን ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን እንድትቆዩ እጋብዛለሁ። በቅድሚያ ለዓለም ዜናዎቹ ወደ እንግዱ።
በድጋሚ እንደምናመሻችሁ። ሩሲያ በዩክሬን የእህል ምርት ኤክስፖርት ላይ የፈጠረች ያለውን ተጽዕኖ በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጋር መወያየታቸውን የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ማስታወቃቸው፣ የአሜሪካ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሃመር በአሜሪካ ከትውልድ ኢትዮጵያውያን የኦሮሞ ማህበረሰብ ተወካዮች ጋር ተገናኝተው መወያየታቸው፣ እንዲሁም አሜሪካዊው አቀንቃኝ ቶኒ ቤኔት ከዚህ ዓለም በሞት መለየቱ የሚሉት ይገኝበታል። ወደ ዝርዝሩ እናልፋለን። ሩሲያ በዩክሬን የእህል ምርት ኤክስፖርት ላይ የፈጠረች ያለውን ተጽዕኖ በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጋር መወያየታቸውን ፕሬዚደንት ዜሌንስኪ አስታውቀዋል። የዩክሬን ለዓለም የምግብ ዋስትና መረጋገጥ ያላትን የመሪነት ሚና ለመቀጠል ዝግጁ መሆኗንም የገለጹት ፕሬዚደንቱ፣ ሆኖም ሩሲያ የዩክሬንን የባህር ላይ እንቅስቃሴን መገደቧን ኢትዮጵያን ጨምሮ ለዓለም በሚቀርበው የእህል አቅርቦት ላይ ተጽዕኖ እየፈጠረ መሆኑን አብራርተዋል። ጠቅላይ ሚኒስትር አብይ አህመድ በበኩላቸው ከፕሬዚደንት ዜሌንስኪ ጋር በሁለትዮሽና በዓለም አቀፍ የጋራ ጉዳዮች ላይ ከመወያየታቸው ባለፈ ዝርዝር ጉዳዮችን አልጠቀሱም። በጥቁር ባህር በኩል የዩክሬን የእህልና የማዳበሪያ ምርቶቿን ወደ ውጪ ገበያ እንድትልክ የተደረሰው ስምምነት ከአንድ ዓመት ያህል ቆይታ በኋላ ሩሲያ ልታስቀጥለው ባለመስማማቷ ካለፈው ሰኞ ጀምሮ ማብቃቱ ይታወቃል። አድማጮች፣ በዚህ ጉዳይ ላይ በአብይ ርዕሳችን ሰፋ ያለ ዘገባ ይኖረናል። የአሜሪካ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሃመር በዩናይትድ ስቴትስ ከትውልደ ኢትዮጵያውያን የኦሮሞ ማህበረሰብ ተወካዮች ጋር እንደተወያዩ የኦሮሞ ቅርስ አመራርና ተሟጋች ማኅበር አስታወቀ። የኦሮሞ ዳያስፖራ ተወካዮቹ የዩናይትድ ስቴትስ መንግሥት በኢትዮጵያ መንግሥት ላይ ጥሎት የነበረውን የእርዳታ ማዕቀብ መልሶ ማንሳቱ እንዳሳዘናቸው ለአምባሳደር ማይክ እንደተናገሩ መግለጫው አመልክቷል። ምክንያት ያደረጉትም በኢትዮጵያ አሁንም አለ ያሉትን የሰብአዊ መብቶች ጥሰቶች በመጥቀስ እንደሆነ ማኅበሩ ገልጿል። አምባሳደር ሃመር በበኩላቸው የእርዳታ ማዕቀቡን የማንሳት ውሳኔ ላይ የተደረሰው ከሀገር ውስጥም ሆነ ከዓለም አቀፍ አካላት በተገኘው መረጃ መሠረት በተለይም ከሰላም ስምምነቱ ወዲህ የኢትዮጵያ መንግሥት የሚፈጽመው የሰብአዊ መብት ጥሰቶች መቀነስ በማሳየቱ ነው ማለታቸውን መግለጫው አስፍሯል። በሽግግር ፍትሕ ሂደት ውስጥ የኦሮሚያ ድርሻ ምን ይሆናል የሚለውን ጉዳይ ተወካዮቹ ለአምባሳደር ሃመር እንዳነሱላቸው መግለጫው አመልክቷል። በኢትዮጵያ መንግሥትና በኦሮሞ ነጻነት ሠራዊት መካከል ሲደረግ በነበረው ድርድር መስተጓጎሉን በተመለከተ የኦሮሞ ማህበረሰብ ተወካዮቹ ለአምባሳደር ሐመር እንዳነሱላቸውና በዚህም የዳያስፖራው ማህበረሰብ ለመርዳት ያላቸውን ፍላጎት እንደገለጹላቸው መግለጫው አመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ 18 ነው። ኬንያውያን በአብዛኛው በተቃዋሚው ፓርቲ በተጠራው ሰልፍ ላይ ትናንት ባይሳተፉም በአንዳንድ ቦታዎች ግን ድንጋይ በሚወረውሩ ተቃዋሚ ሰልፈኞችና በፖሊስ መካከል ግጭት እንደነበር ተዘግቧል። ኪብራ በተሰኘው ዝቅተኛ የኑሮ ደረጃ ላይ የሚገኙና የተቃዋሚው ራይላ ኦዲንጋ ፓርቲ ደጋፊዎች በብዛት በሚኖሩበት አካባቢ ፖሊስ አስለቃሽ ጭስና ጥይት መተኮሱን የኤኤፍፒ ዜና ወኪል መመልከቱን ጠቅሶ ዘግቧል። ተቃዋሚው ራይላ ኦዲንጋ በዚህ ሳምንት ለሶስት ቀናት የሚቆይ ተቃውሞ እንዲደረግ ጥሪ አድርገው የነበረ ሲሆን በረቡዕ ተቃውሞ ስድስት ሰዎች መገደላቸውን የአምነስቲ ኢንተርናሽናል ኬንያ ቢሮ አስታውቋል። ካለፈው መጋቢት ወዲህ 20 ሰዎች ከተቃውሞ ጋር በተያያዘ እንደሞቱ መንግሥት ሲያስታውቅ፣ ፕሬዚደንት ዊልያም ሩቶ ትናንት ሐሙስ ሰልፉ እንዲቆም በድጋሚ ጥሪ አድርገው የተቃውሞ ሰልፎች ለኬንያ ችግር መፍትሄ አያመጡም ሲሉ ተደምጠዋል። የኑሮ ውድነትና የታክስ ማሻቀብን በመቃወም ኦዲንጋ ካለፈው ሚያዝያ ጀምሮ ሕዝቡ ተቃውሞ እንዲያደርግ ጥሪ አድርገው ነበር። በህንድ ከባድ ዝናብን ተከትሎ በደረሰ የመሬት መንሸራተት አደጋ 16 ሰዎች በዚህ ሳምንት መሞታቸውን ተከትሎ የአደጋ ሠራተኞች አሁንም በናዳው ውስጥ ከነ ሕይወታቸው የተያዙ ሰዎችንና አስከሬኖችን ለማውጣት ፍለጋ ላይ ናቸው። ራይጋድ በተሰኘው አውራጃ ናዳው ከደረሰ በኋላ 75 ሰዎችን በሕይወት ማውጣት መቻሉን ባለሥልጣናት ተናግረዋል። ሌሎች በሕይወት ያሉ ሰዎችና አስከሬኖች አሁንም ፍርስራሹ ውስጥ ሳይኖሩ አይቀሩም በሚል ፍለጋው ቀጥሏል። በትናንትናው ዕለት በጣለው ከባድ ዝናብ ምክንያት ሌላ አደጋ እንዳይከሰት በሚል ፍለጋው ተቋርጦ ነበር። በአካባቢው ከሚገኙ 50 ቤቶች ውስጥ 17 የሚሆኑት በመሬት መንሸራተቱ ተቀብረዋል ሲሉ ባለሥልጣናት አስታውቀዋል። በህንድ ባለፉት ጥቂት ሳምንታት ብቻ ከ100 በላይ የሚሆኑ ሰዎች ከባድ ዝናብ ባስከተለው አደጋ ምክንያት ሕይወታቸው አልፏል። በዩናይትድ ስቴትስ የቀድሞ ፕሬዚደንት ዶናልድ ትራምፕ ላይ የምስጢራዊ ሰነዶች አያያዝን በተመለከተ የቀረበባቸውን ክስ ለመስማት ፍርድ ቤት ቀጠሮ ሰጥቷል። የክሱ ሂደት ከ9 ወራት በኋላ እንደ አውሮፓን አቆጣጠር ግንቦት 20 ቀን 2024 ፍሎሪዳ በሚገኘው የፌዴራል ፍርድ ቤት እንዲታይ ዳኛ አይሊን ካንን ቀጠሮ ሰጥተዋል። ቀጠሮው በመጪው ዓመት ዳር ወር ከሚደረገው ፕሬዚደንታዊ ምርጫ 6 ወር ቀደም ብሎ መሆኑ ነው። በአሁኑ ወቅት ትራምፕ ሪፐብሊካን ፓርቲውን ለመወከል ከቀረቡት ተወዳዳሪዎች መካከል ከፊት መስመር ላይ ይገኛሉ። ክሱን ያቀረቡት የመንግሥት አቃቢያን ሕግ ቀጠሮው ለህዳር ወር እንዲሆን ባለፈው ማክሰኞ ጠይቀው የነበረ ሲሆን የትረምፕ ጠበቆች በበኩላቸው በአሁኑ ወቅት ቀጠሮ መስጠት አስፈላጊ አይደለም ሲሉ ተከራክረዋል። ክስ መስማቱ ለመጪው ነሐሴ ተቀጥሮ የነበረ ቢሆንም ሁለቱም ወገኖች ለዝግጅት በቂ ጊዜ ያስፈልጋል በማለታቸው ሳይሆን ቀርተዋል። በመጨረሻም በአሜሪካ ቆየት ባሉ የአገሬው ዘፈኖች የሚታወቀው ቶኒ ቤኔት ኒውዮርክ ከተማ በሚገኘው መኖሪያ ቤቱ እንዳለ በ96 ዓመቱ ከዚህ ዓለም በሞት መለየቱ ተሰምቷል። አዲስ የሙዚቃ ደረጃን ለመፍጠርም ተሰጥቶ የነበረው ቶኒ ቤኔት ዛሬ አርብ ማረፉን የአቀንቃኙ የሕዝብ ግንኙነት ተወካይ አስታውቀዋል ሲል የአሶሴትድ ፕሬስ ዘገባ አመልክቷል። በሕይወቱ ማድረግ የሚመኘው ለጊዜው ከፍተኛ ተሰሚነት ያለውን ዘፈን ማውጣት ሳይሆን ሁሌም የሚደመጥ ዜማ መስራት እንደሆነ ቶኒ ቤኔት በተደጋጋሚ ሲገልጽ ተደምጧል። የእርሱ ዘመን አቀንቃኝ የነበረው ፍራንክ ሲናትራ በአንድ ወቅት ለላይፍ መጽሔት በሰጠው አስተያየት ቶኒ ቤኔት በሙዚቃው ዓለም ምርጥ ዘፋኝ እንደሆነ መስክሮለታል። ቶኒ ቤኔት በምን ምክንያት እንደሞተ ባይታወቅም ከ7 ዓመታት በፊት በአልዛይመር ወይም የመርሳት በሽታ መያዙ ተነግሮ ነበር። አድማጭ ተመልካቾቻችን፣ የቶኒን ቤኔት ሙዚቃ በነገው የሙዚቃ ቃና ፕሮግራማችን እናስደምጣቸዋለን። በሚቀጥለው ቅዳሜ ደግሞ በሕይወት ታሪኩና በሥራዎቹ ላይ ያተኮሩ ዝግጅቶች ይኖሩናል። ለምሽቱ ለዜና የተመደበው ሰዓት በዚሁ ተፈጽመዋል። ለቀሪው ክፍለ ጊዜ ወደ ስመኝሽ ይመልሳቸዋሉ።
እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ሐምሌ 14 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን እንድትቆዩ እጋብዛለሁ። አሁን ቀዳሚ ወደ ሆነው የአብይ ርዕስ ዘገባ እንለፍ። በጋምቤላ ክልል ከተቀሰቀሰው ግጭት ጋር በተገናኘ ፒኖ በተባለ ቀበሌ 29 ሰዎች እንደተገደሉ የአንድ አካባቢው ተወላጅ ተናገሩ። ለአሜሪካ ድምጽ አስተያየት የሰጡት አቶ ኡሞድ አግዋ የተባሉ የአካባቢው ተወላጅ በቀበሌው መንደሮችን የማቃጠልና የመዝረፍም ተግባራት እንደተፈጸሙ ተናግረዋል። በጉዳዩ ላይ ከጋምቤላ ክልል መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት አስተያየት ለማግኘት የአሜሪካ ድምጽ ያደረገው ጥረት ለዛሬ አልተሳካም። የጽህፈት ቤቱ ኃላፊ አቶ ኡገቱ አዲንግ ግን ትላንት በሰጡት ቃለ መጠይቅ በኢታንግ ልዩ ወረዳ የተጀመረው ግጭት የብሔር መልክ ይዞ ወደ ተለያዩ የክልሉ አካባቢዎች እንደተዛመተና በዚህም አያሌ ሰዎች እንደተገደሉ ብዙዎችም እንደተፈናቀሉ አስታውቋል። የኢትዮጵያን ወቅታዊ ሁኔታ አስመልክቶ መግለጫ የሰጠው እናት ፓርቲ በበኩሉ መንግስት በጋምቤላ ክልል የተቀሰቀሰውን ግጭት የማስቆም ኃላፊነቱን እንዲወጣ ጥሪ አቅርቧል። የኢትዮጵያ ሰብአዊ መብቶች ጉባኤም በጋምቤላ ክልል ያለው የጎሳ ግጭት በቂ ትኩረትና ዘላቂ መፍትሄ እንዲሰጠው አሳስቧል። በግጭቱ ዙሪያ አስተያየት የሰጡን አንድ ባለሙያ በክልሉ እያጋጠመ ያለው ችግር ፖለቲካዊና ኢኮኖሚያዊ መንስኤ እንዳለው አመልክተዋል። ገብረ ሚካኤል ገብረ መድህን ዝርዝር ዘገባ አለው።
በጋምቤላ ክልል ከሁለት ወራት በፊት በኢታንግ ልዩ ወረዳ የተቀሰቀሰውና የብሔር መልክ ይዞ ወደ ሌሎችም አካባቢዎች እየተዛመተ ባለው ግጭት ፒኖ በሚባል ቀበሌ በርካታ ነዋሪዎች እንደተገደሉ ለአሜሪካ ድምፅ አስተያየት የሰጡ የአካባቢው ተወላጅ አቶ ኡሞድ አግዋ ተናግረዋል።
ማአት ህዝብ ያለቀ ሌላ በወንዝ ገባ ሞተ። እስከ 29 ሰው ሞቷል። የቆሰሉ ደግሞ እስከ 24 እስከ 25 የሚባል ገና ደግሞ የጠፋዋሉ ቁጥራቸው ያልታወቁ ገና ልጆችም ወስዷል ቀበለው ከዘረፉ በኋላ።
በግጭቱ ከደቡብ ሱዳን ድንበር አቋርጠው የመጡ ታጣቂዎችም እየተሳተፉ እንደሆነ የተናገሩት አቶ ኡሞድ አግዋ በአካባቢው ከፍተኛ ጉዳት እንደደረሰና ሁኔታውም አስጊ እንደሆነ ገልጿል።
ግማሹ አቃጥሎ ግማሹም ያው ዘርፈው የቀረ ነገር የለም። እዛ በጣም አስቸጋሪ ነው። መግኘት ከማይቻል በላይ ሆኗል። ከዛው ፊት አራት ቀበሌዎች ያጠቅተው አቃጥለው ሰው ዲስፕሌስ አድርገው ነበር። ሰው ከገደሉ በኋላ ማለት ሰው አኛል የሚባል አቃጠሉት፣ አካዶ የሚባል ደግሞ አጠቁት።
የደቡብ ሱዳን ታጣቂዎችን ተሳትፎ በተመለከተ ከሀገሪቱ የመከላከያ ኃይሎች አስተያየት ለማግኘት ያደረግነው ጥረት አልተሳካም። በዛሬው ዕለት የጋምቤላውን ግጭት አስመልክቶ መግለጫ ያወጣው የኢትዮጵያ ሰብአዊ መብቶች ጉባኤ በኢታንግ ልዩ ወረዳ ፒኖ በተባለ ቀበሌ በተፈጸመው ጥቃት የተገደሉት ሰዎች አስከሬን እስካሁን ድረስ እንዳልተነሳ ጠቅሷል። በግጭቱ የተለያዩ መሳሪያዎችን የታጠቁ ሰዎች እንደተሳተፉበት የተናገረው መግለጫው ይህም የጉዳቱን መጠን ከፍተኛ እንዳደረገው አመልክቷል። ግጭቱ ብዙዎችን ለህልፈተ ሕይወትና ለአካል ጉዳት ከመዳረጉም አልፎ የቤቶች ቃጠሎን፣ የንብረት ውድመትንና የነዋሪዎች መፈናቀልን እንዳስከተለም ዘርዝረዋል። መንግስት ግጭቱን እንዲያስቆምና ዘላቂ መፍትሄ በመፈለግም የሰብአዊ መብቶችን እንዲያስከብር የኢትዮጵያ ሰብአዊ መብቶች ጉባኤ ጠይቋል። በወቅታዊ የኢትዮጵያ ሁኔታ ላይ መግለጫ ያወጣው እናት ፓርቲም በጋምቤላ ክልል በአኝዋና በኑዌር ጎሳዎች መካከል እየተካሄደ ባለው ግጭት ቁጥራቸው ቀላል የማይባሉ ወገኖች ሕይወታቸውን ማጣታቸውን ገልጾ መንግስት ግጭቱን በማስቆም ኃላፊነቱን እንዲወጣ ጥሪ አቅርበዋል። በጉዳዩ ላይ ከጋምቤላ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ሆኖም የጽህፈት ቤቱ ኃላፊ አቶ ኡገቱ አዲንግ ትላንት ለአሜሪካ ድምፅ እንደተናገሩት ግንቦት 13 ቀን 2015 ዓ.ም የአንድን ሰው ሕይወት ማለፍ ተከትሎ በሁለት ቀበሌዎች የጀመረው ግጭት በአኝዋና በኑዌር ብሔሮች መካከል ተስፋፍቶ መቀጠሉን ገልጸው በግጭቱም ብዙ ሰዎች እንደተገደሉና እንደተፈናቀሉ አስታውቀዋል። በክልሉ በሚከሰቱ የብሔር ግጭቶች ላይ ጥናት እንዳደረጉ የተናገሩት አቶ ብርሃኑ መንገሻ ለአሜሪካ ድምፅ በሰጡት ቃለ መጠይቅ የችግሩን መንስኤ እንዲህ በማለት አብራርቷል።
የግጭቱ ዋና መንስኤ የሆኑ ያሉት የይዞታ ይገባኛል በሚለውም አብዛኛው ውል ይነሳል። ሌላኛው ምክንያት የሆነ ያለው ምንድን ነው? ከንብረት ጋር በተገናኘ ስርቆቶች ይካሄዱበታል። የብሔረሰቡ ሁኔታ አርብቶ አደር አለ፣ አርሶ አደር አለ። በዚህ መሀል አርብቶ አደር ከቦታ ቦታ ያንቀሳቀሰ ንብረቶችን፣ ከብቶችን ያንቀሳቀሳል። በዚህ አጋጣሚ ደግሞ አርሶ አደሮች ጋር የሚያመጣው አንዳንድ ተጽዕኖ ግጭት ይነሳል። ፖለቲካዊ ይታዎች ይኖራሉ። ፖለቲካዊ ይታዎች ምንድን ነው? አንዳንዴ ስልጣን ክፍፍል ላይ መሰረት ያደረጉ ግጭቶች አንዳንዴ ይነሳሉ። ይሄ ግጭት የተፈጠረው አንድ ጊዜ ዛሬ ሆን ተብሎ የተነሳ ግጭት ሳይሆን በትናንሽ ነገሮች፣ በአንዳንድ ነገሮች እየቆየ ሆነው ግን ያ ነገር ሁሉ ተዳምኖ የነገሮች ድምር ዛሬ ያስነሳው ግጭት ወይንም እየታየው ግጭት የነገሮች ድምር ነው ማለት ነው።
በክልሉ ግጭቶችን በባህላዊ መንገድ የመፍታት ልምድ ቢኖርም አሁን እየተሰራበት አይደለም ይላሉ። የዚህንም ምክንያት እንዲህ ሲሉ ገልጿል።
አንደኛ ባህላዊ ግጭት አፈታት ላይ የተከበሩና በህብረተሰቡ ዘንድ ታማኝነት አግኝቶ ይህን ስራ የሽምግልና ስርዓት የሚፈጽሙ ሽማግሌዎች በሁለቱም ድጋፍ አለመግኘታቸው ነው የምለው። መንግስትም ግለሰብም አስፈላጊ የሆነና ሙሉ የሆነ ድጋፍ እያገኙ እንዳይደለ ያሳያል። በሁለተኛ ደረጃ ደግሞ አንዳንድ የመንግስት አካላት፣ የፖለቲካ አካላት ጣልቃ ገብነት አለ። ግጭቱ በባህላዊ መንገድ ግጭቱም ለምሳሌ አሁን በሁለት ግለሰቦች መሀል የተፈጠረ ችግር ከሆነ ይሄ ግጭት በባህላዊ መንገድ እና በሽማግሌዎች እንዳይፈታ ወይም ሰዓቱን ያስከዱ ባሉበት ሰዓት ላይ አንዳንዴ የመንግስት አካላት ጣልቃ ገብነት ይኖራል። ሶስተኛ ደረጃ አብዛኛውን ጊዜ ግጭቱ ሲፈጠር ግጭቱ ፖለቲካዊ መልክ ይይዛል።
በጋምቤላ ክልል እየተባባሰ በመጣው የጸጥታ መደፍረስና የግድያ መባባስ ምክንያት የክልሉ መንግስት በሁሉም ከተሞች ተግባራዊ የሚደረግ የሰዓት እላፊ ገደብ እንደጣለ ተዘግቧል። ባለፉት ሁለት ቀናት በጋምቤላ ከተማ እንደ ሱቆችና ባንኮች ያሉ የአገልግሎት ሰጪ ተቋማት ተዘግተው ሲውሉ፣ ዛሬ ግን መከፈታቸውን ለማወቅ ችለናል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። ሩሲያ በዩክሬን የእህል ምርት ኤክስፖርት ላይ የፈጠረች ያለው ተጽዕኖ በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጋር መነጋገራቸውን ፕሬዝዳንት ዘለንስኪ አስታውቀዋል። ዩክሬን ለዓለም የምግብ ዋስትና መረጋገጥ ያላትን የመሪነት ሚና ለመቀጠል ዝግጁ መሆኗን የገለጹት ፕሬዝዳንቱ ሩሲያ የዩክሬንን የባህር ላይ እንቅስቃሴ መገደቧ ኢትዮጵያን ጨምሮ ለዓለም በሚቀርበው የእህል አቅርቦት ላይ ተጽዕኖ እየፈጠረ መሆኑን አብራርተዋል። ጠቅላይ ሚኒስትር አብይ አህመድ በስልክ ከመነጋገራቸው ባለፈ ዝርዝር ጉዳዮችን አልጠቀሱም። ይህን ጉዳይ በተመለከተ ለአሜሪካ ድምጽ አስተያየታቸውን የሰጡ ሁለት የምጣኔ ሀብት ባለሙያዎች አቶ ክቡር ገናና ፕሮፌሰር አለማየሁ ገዳ የተለያዩ ሀሳቦችን አንጸባርቀዋል። ኬኔዲ አባተ ዝርዝር አለው።
ሁለቱም መሪዎች ትናንት ሐምሌ 13 ቀን 2015 ዓ.ም በማህበራዊ የትስስር ገጾቻቸው ላይ ባሰፈሩት ጽሑፍ ነው በስልክ ውይይት ማድረጋቸውን ያስታወቁት። ከፕሬዝደንት ዘለንስኪ ጋር በሁለትዮሽና በዓለም አቀፍ የጋራ ጉዳዮች እንዲሁም በዩክሬንና በሩሲያ መካከል ሰላም ማምጣት በሚቻልበት መንገድ ላይ በስልክ ተወያይተናል ያሉት ጠቅላይ ሚኒስትር አብይ፣ ሆኖም ስለ ውይይቱ በዝርዝር ያሉት ነገር የለም። በሁለትዮሽ ግንኙነት ታሪካችን የመጀመሪያው ያሉትን የስልክ ጥሪ ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር ማድረጋቸው የገለጹት የዩክሬን ፕሬዝደንት ቮሎዲሚር ዜሌንስኪ በበኩላቸው ሩሲያ ከጥቁር ባህር የእህል ኢኒሽቲቭ መውጣቷን፣ ህገወጥ በሆነ መልኩ የባህር ላይ እንቅስቃሴን መከልከሏን፣ እንዲሁም የዩክሬንን ወደብና የኃይል መሰረተ ልማት መደብደቧን በተመለከተ ለጠቅላይ ሚኒስትሩ አብራርቻለሁ ብለዋል። ዜሌንስኪ ዩክሬን በጥቁር ባህር የእህል ኢኒሽቲቭ ወደ 300 ሺህ ቶን የሚጠጋ ምግብ ለኢትዮጵያ ያቀረበች መሆኑንና ሌላ 90 ሺህ ቶን እህል ደግሞ በሰብአዊ እርዳታ ማዕቀፍ ስር ማቅረቡ ማቅረቧን አመልክተዋል። አገራቸው ዩክሬን ለዓለም የምግብ ዋስትና መረጋጋት ያላትን የመሪነት ሚና ለመቀጠል ዝግጁ መሆኗንም የገለጹት ፕሬዝዳንቱ፣ ሆኖም ሩሲያ የዩክሬንን የባህር ላይ እንቅስቃሴ መገደቧ ኢትዮጵያን ጨምሮ ለዓለም በሚቀርበው የእህል አቅርቦት ላይ ተጽዕኖ እየፈጠረ መሆኑን አብራርተዋል። በጥቁር ባህር በኩል ዩክሬን የእህልና የማዳበሪያ ምርቶቿን ወደ ውጪ ገበያ እንድትልክ የተደረሰው ስምምነት ከአንድ ዓመት ያህል ቆይታ በኋላ ሩሲያ ልታስቀጥለው ባለመስማማቷ ካለፈው ሰኞ ጀምሮ ማብቃቱ ይታወቃል። ይህን ጉዳይ በተመለከተ ለአሜሪካ ድምጽ አስተያየታቸውን የሰጡ ሁለት የምጣኔ ሀብት ባለሙያዎች አቶ ክቡር ገናና ፕሮፌሰር አለማየሁ ገዳ የተለያዩ ሐሳቦችን አንጸባርቀዋል። የአፍሪካ ንግድ ምክር ቤቶች ዋና አስተዳዳሪ አቶ ክቡር ገና የስምምነቱ መቋረጥ እንደ ኢትዮጵያ ካሉ አዳጊ ሀገራት ይልቅ ተጽዕኖ የሚጎላው የዩክሬን የእህል ምርቶችን በብዛት ወደ ሀገራቸው በሚያስገቡ ምዕራባውያንና ሌሎች ሀገራት ላይ ነው ይላሉ።
እንዲህም ሆነ ሌላ ከእርስ ሀገር በተያያዘ ምርት የሚወጣው ከዩክሬን የሚወጣው በአብዛኛው የሚሄደው ወደ ሌላ ወደ አውሮፓ በአብዛኛው ማለት እንችላለን። ለአፍሪካ ሳይሆን ለአብዛኛዎቹ ከቻይና ጀምሮ አውሮፓ እና ቱርክ ነው የሚከፋፈሉት ዋና ዋናው። በአፍሪካ በጣም አነስተኛ ከ2% አካባቢ ነው የሚባለው የሚደርሰው። ግልጽ ሆኖ መውጣት ያለበት መሬት ላይ ያለው እየሆነ ያለው እና በፖለቲካው ደግሞ እየተነገረ ያለው ሁለት የተለያየ ናራቲቮች ናቸው። ምክንያቱም አሁን ፖለቲካው የሚለው በጣም ትልቁ ተጎጂዎች አቅማቸው ደካማ የሆኑ ሀገሮች ናቸው እና እነሱ ላይ ትልቅ ተጽዕኖ ያመጣል ነው። ይሄ ደግሞ እንዳልሆን አሃዙ የሚያሳየው እሱን አይደለም። ትልቁ ተጎጂዎች እነሱ ሳይሆኑ በእርግጥም ሌሎች ሀገራት እንደሆኑ እና በተለይ የምዕራቡ ሀገር እንደሆነ ነው የሚያሳየው። ስለዚህ ፈርትላይዘርም ቢሆን እኔ እንደሚገባኝ ከሆነ ዛሬ ትልልቅ ፈርትላይዘር አቅራቢዎች ሁለቱ ናቸው፣ ማለት ዩክሬን እና ራሻ ትልልቅ አቅራቢዎች ከሚባሉ ነው። ግን የራሻውን የተተወ ይመስለኛል እዛ አካውንት ውስጥ ለመግባት ወይም ደግሞ ያንን ለመንካት የተፈለገ ወይም ደግሞ የሚፈለገው ነው አይቀርብም፣ እሱ አይነገርም። ስለዚህ መሬት ላይ ያለው ሪያሊቲ በጣም የተለየ ነው ባይነኝ እኔ ፖለቲካው ከሚያራምደው ዜና።
የሩሲያና ዩክሬን ጦርነት በኢትዮጵያ ላይ የሚኖረውን ተጽዕኖ በተመለከተ በቅርቡ ጥናት ማድረጋቸውን የሚገልጹት የአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህርና ተመራማሪው ፕሮፌሰር አለማየሁ ገዳ በበኩላቸው የጥቁር ባህር ስምምነት መቋረጥ ኢትዮጵያን ጨምሮ በታዳጊ ሀገራት ላይ በቀጥታም ይሁን በተዘዋዋሪ ከፍተኛ ጉዳት እንደሚያስከትል ነው የተናገሩት።
ሰሞኑን ነውም አቲንክ ከአንድ ወር እንደዚህ ሁለት ወር በፊት የዩክሬንና የራሽያ ጦርነት በኢትዮጵያና በኬንያ ላይ ያለውን ተጽዕኖ አጥንተነው ነበር። ከዛ ጥናት ያገኘነው ነገር ምንድን ነው? እነዚህ ሀገሮች ላይ ኬንያና ኢትዮጵያ ላይ ቀጥተኛ ያለው ተጽዕኖ የሚመጣው አንደኛው በስንዴ በኩል ነው። ስንዴያቸውን ብዙ ሁለቱም ሀገሮች ከዛ ነው የሚገዙት፣ ከሁለቱ ሀገሮች ማለት ነው። ስለዚህ አሁን የተደረገው ይሄ ማዕቀብ ቀጥታ እሱ ላይ ተጽዕኖ ያለው አለው። አንዳንዴ መንግስት እኔ ውጭውን አቁም ያለው ይላል ኢትዮጵያ መንግስት፣ ግን ምንም ኮንክሪት የሆነ ዴታ እኔ አላየሁኝም መቆሙ። ምክንያቱም የወደኛውም አመት ቆሟል ተብሎ አይ ቲንክ ወደ 1.5 ሚሊዮን ገብቶ አይቻለሁ ዳታው ላይ። ስለ አንድ እሱ ነው። ሌላኛው ተጽዕኖ ያገኘ ነው እኛ ወደ 16% ከዩክሬንና ከራሽያ ጋር ነው የምንነግደው። ዩክሬንና የራሽያ ድርሻ ወደ 16% ይወጣል። በጣም ትልቅ ነው። ምን ምን ያጠቃልላል ስትል ይሄ ብዙ ነገር ምን ያጠቃልለው፣ ለምሳሌ ብረታ ብረት ይላል የተፈረኩ ምግቦች ይላል። ከፈርትላይዘርም ጋር እያጣል ሰው
ኦዴሳ ወደ
እዚህ አዎ በዛ ወደ እኛ የሚመጡ ነገሮች ላይ ቀጥተኛ ተጽዕኖ ይኖራል። ዋጋቸውም ላይ ተጽዕኖ ያመጣል። ኢንዳይሬክት የምታየው ደግሞ የራሽያና የዩክሬን እርሻ ዓለም ላይ በእርሻ ምርት ላይ 57% መሰለኝ የእርሻ ምርቶች ሰፕላይ ያደርጋሉ። ስለዚህ ግሎባል የዓለሙ ማለት ነው የዓለም ዋጋም የምግብ ዋጋ ይወደዳል። እሱ ቀጥተኛ ተጽዕኖ ይኖረዋል እኛ ላይ። ምክንያቱም እኛ ላይ አሁን በጣም ከሀገር ውስጥ ባልተናነሰ ከውጭ የምናስገባው የውጭው ኑሮ ውድነት፣ ስለዚህ የዓለም ዋጋ በሆነ ፐርሰንቴጅ ቢጨምር የባሰ የኑሮ ውድነትን ያባብሳል ማለት ነው። የእነዚህ ሀገሮች መረበሽ አውሮፓውያን ላይ በጣም ዋጋ እያጨመረ ነው። እኛ ደግሞ የአውሮፓ ደንበኞቻችን ናቸው፣ ከእነሱ ብዙ እናገዳለን። ስለዚህ እነሱ ጋር የሚጨምረው የማምረቻ ዋጋ ቀጥተኛ ላይ ተጽዕኖ ይኖረዋል።
የጥቁር ባህር ስምምነትን ለማደስ አንዳንድ ማዕቀቦች እንዲነሱላት የምትጠይቀው ሩሲያ ስምምነቱ የሚቋረጥ ከሆነ ድጋፍ ለሚፈልጉ የአፍሪካ ሀገራት እህል በነጻ እንደምታቀርብ ከአራት ወራት በፊት ገልጻ ነበር። አቶ ክቡርገና ይህን የሩሲያን አቋም የስምምነቱ መቋረጥ በታዳጊ ሀገራት ላይ የጎላ ተጽዕኖ እንደማያመጣ ለሚያነሱት ሐሳብ ማጠናከሪያ አድርገው ያቀርባሉ።
ስለዚህ አሁን ደግሞ የራሻ ምንም እንኳን ፖርቱ ወይም ደግሞ ይሄ ስምምነት ቢቋረጥም ነገር ግን ራሻ ደግሞ ለቀጥተኛ ተጎጂ ለሚባሉ እኔ ስንዴውን በነጻ አቀርባለሁ የሚል መልእክት አስተላልፈዋል። ስለዚህ እንግዲህ ያ መልእክት አልደረሰ እንደሆነ ወይም ደግሞ ያ መልእክት ትክክል አይደለም የሚባል ከሆነ አሁን በቅርቡ የሚደረግ ስብሰባ አለ ሴንት-ፒተርስበርግ አፍሪካና ራሻ ይህን ጉዳይ እዛ ጋር ሄዶ ማቅረብ የሚቻል ይመስለኛል ለራሻው ፕሬዚደንት።
ዩክሬን ከሩሲያ በላይ ስንዴ አምራች መሆኗን የሚገልጹት ፕሮፌሰር አለማየሁ ገዳ በበኩላቸው ቃሏን ከመተግበር አንጻር ሩሲያ ባላት አቅም ላይ ጥርጣሬ አላቸው።
አሁን አፍሪካ የስንዴ ዴፊሲት ቅድም ካልኩት ጥናት ጋር ስናይ ከ3 ቢሊዮን ዶላር በላይ እንትን አለ ገባ ከውጭ ይገዛል። እኛ ከውያ ደግሞ በጣም ለምሳሌ ሶማሊያ ብትወስድ፣ ግብጽ ብትወስድ፣ ኬንያ ብትወስድ፣ ኢትዮጵያ እነዚህ በሙሉ እዛ ስንዴ ላይ ጥገኞች ናቸው ከውጭ ኢምፖርት የሚደረገው ላይ። ስለዚህ የራሽን አቅም አላቅም ያንን ሁሉ ገባ ያንን ሁሉ ፕሮፖርሽኔት እኛ ጥናት ላይ ስናየው ዩክሬን ይበልጣል። ዩክሬን ሰፕላይ የሚታረገው ይበልጣል። ስለዚህ ራሻ ያንን ሰፕላይ የማድረግ የመስጠት የማቅረብ አቅም አላት ወይ ይጠራጠራሉ። ዩክሬን ሊተካም ይችል አይመስለኝም። አሁን ያለው ዳታ ያሳየ ዩክሬን ይበልጣል።
የዩክሬን ፕሬዝዳንት ጽህፈት ቤት ትራንት በድረገጹ ባሰፈረው መልእክት የጥቁር ባህር ስምምነትን መቋረጥ ተከትሎ በዓለም የምግብ ዋስትና ጉዳይ ላይ የተባበሩት መንግስታት የጸጥታው ምክር ቤት ዛሬ ያካሂደዋል ባለው ስብሰባ ዓለም አቀፍ ድጋፍ ለማሰባሰብ እየጣሩ መሆናቸውን ፕሬዝዳንት ዜሌንስኪ እንደተናገሩ አስታውቋል። ከጠቅላይ ሚኒስትር አብይ አህመድ ጋር ያደረጉትን የስልክ ንግግርም ከዚሁ ጋር በማያያዝ ጠቅሷል። የስምምነቱ መቋረጥ የምግብ እርዳታ የሚያስፈልገው 20 ሚሊዮን ያክል ህዝብ ላሏት ኢትዮጵያ ክፉ ዜና መሆኑንም ፕሬዝደንቱ ተናግረዋል ብሏል ጽህፈት ቤታቸው። አቶ ክቡርገና የጸጥታው ምክር ቤት ስብሰባ ተረጂ ሀገራትን በማስተካከክ ምዕራባውያን በራሳቸው ላይ ባለው ተጽዕኖ ምክንያት የሚጠሩት ነው የሚል አቋም ሲያንጸባርቁ፣ ፕሮፌሰር አለማየሁ ገዳ በበኩላቸው የስምምነቱ መቋረጥ በታዳጊ ሀገራት ላይም የጎላ ተጽዕኖ ያለው መሆኑን ጠቅሰው የምክር ቤቱ ስብሰባ ግን እልባት ያመጣል የሚል እምነት እንደሌላቸው ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በተከታዩ ዘገባ ደግሞ የሶማሊያ ስደተኞችን እንመለከታለን። ሩሲያ ከዩክሬን እህል እንዲወጣ ለማድረግ የተደረሰውን ስምምነት ማቋረጧን ተከትሎ ዓለም ተጨማሪ የምግብ ዋስትና ጦት እያስተናገደ ባለበት ወቅት የአየር ንብረትና የጸጥታ ችግርን ሸሽተው የሚሰደዱት ሶማሊያውያን የእርዳታ መጠን እየቀነሰ ሲሄድ ምን ሊከሰት እንደሚችል ትልቅ ምሳሌ ሆነዋል። የእርዳታ መጠን መቀነስ በኬንያ የሚገኙ የሶማሌ ስደተኞች ላይ እያደረሰ ያለውን ስቃይ አስመልክቶ የአሶሴትድ ፕሬስ ያጠናቀረው ዘገባ ተከታዩ ነው። አብዲ ቃድር ኦማር በግንቦት ወር ከባለቤቱና 7 ልጆቹ ጋር ምግብና ደህንነት ፍለጋ ለ12 ቀናት ተጉዞ ኬንያ እስከሚገባ ድረስ ጽንፈኞች በተቆጣጠሩት የሶማሊያ ከተማ ውስጥ መውጫ አጥቶ ይኖር ነበር። የ30 ዓመቱ አብዲ ቃድር አሁን በዓለም ትልቁ የስደተኞች መጠለያ ጣቢያ ውስጥ ከቤተሰቦቹ ጋር በሚኖርበት ከፕላስቲክና የዛፍ ቅርንጫፎች የተሰራ ጊዜያዊ መጠለያ ዙሪያ ሊያበቅል በመከረው የደረቀ በቆሎ አጠገብ ቆሞ ኬንያ ውስጥ ሰላም እንጂ ምግብ ማግኘት እንዳልቻለ ይናገራል። በግብርና ስራ ይተዳደር የነበረው አብዲ ቃድር ለበርካታ አመታት አብዛኛውን ምርቱን የሶማሊያን የተወሰነውን ክፍል ለተቆጣጣሩትና ከአልቃይዳ ጋር ግንኙነት ያላቸው ጽንፈኞች በቀረጥ መልክ እንዲሰጥ ይገደድ ነበር። የሚተርፈው ጥቂት እህል ደግሞ ባለፉት 10 አመታት በድርቅ በተጠቃው ሀገር ለሚኖሩት ቤተሰቦቹ በቂ አይደለም።
ወሃና አንሶ ባንሜይሰን ያሪ ወሃና ባና አሩሰና ያሩሶራኒ
ለመጓጓዣ ያለን አማራጭ በጣም ውስን ነበረ። ስለዚህ የቀሩንን እቃዎች አስተካክለን በተሽከርካሪ ተሳፈርን። እዛ መኖር አልቻልንም፣ ምክንያቱም እናቴና ወንድሜ ተገድለዋል። ስለዚህ ከዚያ በኋላ እዚያ የምኖርበት ምክንያት አልነበረም።
አብዲ ቃድር መኖሪያውን ጥሎ ለመሰደድ በመጨረሻ የወሰነው ከሶማሌ ጦር ጥቃት እየደረሰበት ያለው አልሻባብ ታናሽ ወንድሙን ሲገድልበት ነው። አብዲ ቃድርና በተሰቡ ጥቃቶቹን የሚሸሹ በርካታ ሶማሊያውያንን ተቀላቀሉ። ባለፉት ጥቂት ወራት ውስጥ ኬንያ የሚገኘው ዳዳብ የስደተኞች መጠለያ ጣቢያ ከተቀላቀሉ 135,000 አዲስ ስደተኞች መካከልም የአብዲ ቃድር ቤተሰቦች ይገኙበታል። ከሶማሊያ ድንበር በ90 ኪሎ ሜትር ርቀት ላይ በሚገኘው በዚህ መጠለያ ጣቢያ ውስጥ የኬንያ መንግስት በየካቲት ወር የስደተኞች ምዝገባ እንዲቀጥል ፍቃድ መስጠቱን ተከትሎ ስደተኞች የምግብ እርዳታ እንዲያገኙ ተፈቅዶላቸዋል። አዲስ የገቡትን ስደተኞች ጨምሮ ዳዳብ የመጠለያ ጣቢያ ከ360,000 በላይ የተመዘገቡና ያልተመዘገቡ ስደተኞች መኖሪያ ነው። ጣቢያው እንደ አውሮፓውያን አቆጣጠር በ1990ዎቹ የተመሰረተ ሲሆን በተወሰነው የመጠለያ ጣቢያው ክፍል ተደርድረው የተገነቡት የቆርቆሮ ቤቶች ቋሚ የመኖሪያ አካባቢ የመሆንን ስሜት ይፈጥራሉ። የምግብ እርዳታ ስርጭቱ ግን እጅግ አሳሳቢ የሆነ መጥቷል። የዓለም ምግብ ፕሮግራም መረጃ እንደሚያሳየው ከለጋሾች የሚገኘው የገንዘብ ድጋፍ እየቀነሰ በመምጣቱ በቀን ይሰጥ የነበረው ቢያንስ 80% የተመጣጠነ ምግብ ወደ 60% ዝቅ እንዲል ተደርጓል። አብዛኞቹ ለጋሽ ሀገራት ትኩረታቸውን ወደ ዩክሬን በማዞራቸው በግንቦት ወር ለኬንያ፣ ሶማሊያና ኢትዮጵያ የተካሄደው የለጋሾች ጉባኤ የተገኘው ገንዘብ ከ3 ቢሊዮን ዶላር ያነሰ ሲሆን ሰብአዊ እርዳታ ተቋማት የጠየቁት 7 ቢሊዮን ዶላር ነበር። አሁን ደግሞ የዓለም ምግብ ፕሮግራም 80% የሚሆነውን የስንዴ አቅርቦት ከዩክሬን እንዲያገኝ የሚያስችለውን ስምምነት ሩሲያ አቋርጣለች። ዳዳብ የሚገኘው የዓለም ምግብ ፕሮግራም ኃላፊ ባለፈው ሳምንት መጠለያውን ሲጎበኙ ባደረጉት ንግግር የሁኔታውን ክብደት አስረድተዋል።
The immediate impacts we see is household food insecurity because families that used to prepare probably 3 meals a day
በዋናነት የምናየው ተጽዕኖ የምግብ ዋስትና እጦት ነው። ምክንያቱም በቀን 3 ጊዜ ምግብ ያዘጋጁ የነበሩ ቤተሰቦች አሁን በቀን 2 ወይንም 1 ጊዜ ብቻ ያሰናዳሉ። ይሄ በጣም ከባድ ሁኔታ ነው። አሁን ምግብ ከጓደኞቻቸው ከዘመዶቻቸው የሚበደሩ ወይንም የሚለምኑ ሰዎችን ያያይን ነው። ምክንያቱም እኛ የምንሰጣቸው ምግብ ለ30 ቀናት የሚቆይ አይደለም። 15 ቀን ወይንም ከ20 ቀን በላይ አያቆያቸው።
በዳዳብ የሚኖሩ ቤተሰቦች በየወሩ ማሽላ፣ ሩዝ፣ ባቄላ፣ በቆሎ፣ ያትክልት ዘይትና ትኩስ ያትክልት ምርቶችን መግዛት እንዲችሉ 3 የአሜሪካ ዶላር ይሰጣቸዋል። ሆኖም እየቀነሰ የሄደው የምግብ እርዳታ መጠን የምግብ እጥረት በሽታን እያባባሰ ሊሄድ እንደሚችል የእርዳታ ሰራተኞች ስጋት አላቸው። በዚህ አመት የመጀመሪያው አጋማሽ ብቻ ከዳዳብ መጠለያ 3 ክፍሎች ሀጋዴራ በተሰኘው አንደኛው ክፍል ብቻ 384 በምግብ እጥረት በሽታ የተያዙ ሰዎች ተመዝግበዋል። ይህ ባለፈው አመት ከተመዘገበው 347 ሰዎች የበለጠ መሆኑን ዓለም አቀፉ የስደተኞች ኮሚቴ አስታውቋል። በሀጋዴራ የሚገኘው የተመጣጠነ ምግብ እጥረት የያዛቸው ሰዎች የሚታከሙበት ስፍራ ከአቅሙ በላይ በሚያለቅሱ ህጻናት ተሞልቷል። ጤና ጣቢያው 30 ህመምተኞችን እንዲያስተናግድ የተሰራ ቢሆንም በአሁኑ ወቅት 56 ታካሚዎች አሉት። ከነዚህ አንዷ የ25 አመቷ ዱል አብዲ ራህማን በምግብ እጥረት ከተጠቃችው ልጇ ጋር ወደዚህ ስፍራ የመጣችው በህዳር ወር ነበር። ዱል ሶማሊያን ሸሽታ ከቤተሰቦቿ ጋር የተሰደደችው ልጇ ሃይድሮሰፍለስ የተሰኘ በአንጎል ውስጥ በሚከማች ፈሳሽ ምክንያት የሚመጣ የነርቭ በሽታ ከተጠቃች በኋላ ነው።
ልጄን ስወልድ ታመመችብኝ። የሶስት ቀን ልጅ እያለች የሚጥል በሽታ ያሰቃያት ጀመር። በቂ ምግብ ለማግኘት ብቸገርም ጡት ማጥባት ቀጠልኩ። ህመሟ እየተባባሰ ሲሄድ ግን ወደ ሆስፒታል ለማምጣት ከባድ ውሳኔ ወሰንኩኝ። የሚያሳዝነው ግን እስካሁን ሁኔታዋ አልተሻሻለም።
በዳዳብ የስደተኞች መጠለያ ጣቢያ የህክምና አገልግሎት እየሰጠ የሚገኘው የዓለም የስደተኞች ኮሚቴ የጤና አስተባባሪ የሆኑት ባርባራ ሙቲሞስ እንደሚሉት በከፋ የተመጣጠነ ምግብ እጦት የሚሰቃዩ ህጻናትን ለማከም የሚያገለግለው በኦቾሎኒ የበለጸገ ንጥረ ምግብ ሳይቀር በገንዘብ ድጎማ ምክንያት በመቀነሱ የተራቡ ሰዎች ቁጥር እየጨመረ ነው።
We are facing difficulties with the funding.
የገንዘብ ድጋፍ ችግር አለብን። የሰው ኃይልን ጨምሮ እነዚህን ጉዳዮች ማስተናገድ የምንችልበትና የተመጣጠነ ምግብ እጥረትን የምናከናውንበት ውስን አቅም ነው ያለን። አሁን እንዴት እየሰራን ነው ለሚለው ጥያቄ ባለን ትንሽ ነገርም ቢሆን መስራት አለብን። እንደ ዓለም አቀፍ የስደተኞች ኮሚቴ እየጨመረ የሚሄደውን ቁጥር ለማስተናገድ አዳዲስ መፍትሄዎችን ለማምጣት ለደንበኞቻችን የሚያስፈልጋቸውን እንክብካቤ ለመስጠትና ተመጣጠነ ምግብ ጋር በተያያዘ ከገጠሟቸው ፈተናዎች እንዲያገግሙ ለመርዳት እየሞከርን ነው።
ስደተኞቹ የደህንነት ስጋትም አለባቸው። አልሻባብ በዚህ ወር ከድንበር 12 ኪሎ ሜትር ርቀት ላይ በሚገኘው የሶማሊያ ጦር ሰፈር ላይ ጥቃት ሰንዝሮ ነበር። የአፍሪካ ህብረት ሰላም አስከባሪ ኃይል ከሀገሪቱ መውጣቱን በቀጠለበት ወቅት የሶማሊያ ኃይሎች የጸጥታ ኃላፊነታቸውን እንዲወጡ ግፊት እየተደረገባቸው ነው። የኬንያ መንግስት በበኩሉ በመቶ ሺዎች የሚቆጠሩ ስደተኞች ወደፊት እያስተናገደቻቸው ባለችው ሀገር ተቀላቅለው መኖር የሚችሉበትን መንገድ ከተባበሩት መንግስታት ድርጅት ጋር እየተወያየ ነው። የተቋሙ የስደተኞች ኤጀንሲ የሆነው UNHCR እንደሚለው በተለይ ከለጋሽ ሀገራት የሚገኘው የገንዘብ ድጋፍ እየቀነሰ በመጣበት ወቅት ስደተኞቹ ከሀገሩ ነዋሪዎች ጋር ተደባልቀው መኖር መጀመራቸው ተመራጩ መንገድ መሆኑን ያሰምሩበታል። በአሶሴትድ ፕሬስ ለቀረበው ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ። በተከታዩ ዘገባ ደግሞ ወደ ዩክሬን እናልፋለን። በብዙ 10,000 የተቆጠሩ የዩክሬን ሴቶች ሩሲያ ሀገራቸው ላይ ጦርነት ከከፈተች ወዲህ በውጊያ በግንባርም ሆነ ወታደራዊ ባልሆኑ አገልግሎቶች ከሀገራቸው የጦር ሰራዊት ጎን ተሰልፈው እየታገሉ ነው። ሌሎች አያሌ ሴቶች ደግሞ በደጀንነት ቤተሰቦችን ለመንከባከብ በጦርነቱ ምክንያት የፈረሰ ኑሯቸውን መልሰው ለመገንባት እየጣሩ ሲሆን ይህም በስነ ልቦናና አካላዊ ጤናቸው ላይ ጫና አሳድሮባቸዋል። አና ቼርኒኮቫ ከኪየቭ ያጠናቀረችውን ዘገባ በጦርነቱ ያመሳቀለውን የአንዲት ሴት ሕይወት ያስቃኘናል። ቆንጂት ታየ ታቀርበዋለች።
ስቬትላና ካሳላፖቫ የዩክሬን ወታደር የነበረው ባለቤቷ ጦርነት ላይ ከተገደለባት በኋላ ብቻዋን ነው የምትኖረው። ሩሲያ ጦርነት ሀገራችን ላይ ከመክፈቷ በፊት ደስታ የተመላበት ኑሮ እንኖር ነበር፣ ብዙ እቅዶችም ነበሩን ስትል በሀዘን ትናገራለች።
We were happily married for 15 years. Everything was taken.
ለ15 ዓመታት በትዳር በደስታ ስንኖር ነበር። ሁሉን ነገር ባንድ ቀን ተነጠቁ። ስለወደፊት ኑሯችን ጥሩ ተስፋ ነበረን። ሚያዚያ ውስጥ ወደ ካርፓቲያን ተራሮች ሄደን ልንጎበኝ ትኬት ቆርጠንም ነበር።
ባለፈው የአውሮፓውያን 2022 ዓመተ ምህረት የካቲት ወር ውስጥ የሩሲያ ወታደሮች ስቬትሌና የምትኖርባትን ሉሃንስክ ክፍለ ግዛት ውስጥ የምትገኝ ከተማ ወረሩ። ከዚያ በኋላ የእሷና የሁለት ልጆቿ ህይወት ማለቂያ የሌለው የመከራ ኑሮ እንደሆነባት ትገልጻለች ስቬትላና።
ባሌ ከሞተም በኋላ ሩሲያኑ እየመጡ ለጥያቄ ትፈለጊያለሽ እያሉ ይወስዱኝ ነበር። ልጆቼን በር ይቆልፉባቸዋል፣ ምግብ ይወስዱብናል።
የሚፈጽሙብን ድርጊት የአእምሮ ጭንቀት ውስጥ ስለከተተኝ ከመኖሪያዬ ከመሸሽ ሌላ አማራጭ አልነበረኝም ያለችው ስቬትላና ሁለት ልጆች ይዤ የምጠጋበት ሌላ ቦታ ስላልነበረኝ ሐሳቤ ሁሉ እንዴት ይሆን የምገፋው የሚለው ሆነ ስትል ታስረዳለች። በብዙ 10,000 የተቆጠሩ የዩክሬን ሴቶች ከወንዶቹ ጎን ተሰልፈው በውጊያውም በሌላም ወታደራዊ ያልሆነ አገልግሎት ተሰማርተው የሩሲያን ኃይሎች እየታገሉ ናቸው። እንደ ስቬትላና ካሳላፖቫ የመሳሰሉት ወደ ጦር ግንባር ያልሄዱና በሌላውም ወታደራዊ አገልግሎት ያልተሰማሩት ደግሞ በያሉበት ጦርነቱ ካሳደረባቸው ስነ ልቡናዊና አካላዊ ስቃይ ጋር ፍልሚያ ላይ ነው የሚገኙት። ደማሻ ፈንድ የተባለ ድርጅት እንደ ስቬትላና በጦርነቱ ምክንያት ሕይወታቸው የተመሰቃቀለባቸውን ሴቶችና ሕጻናት ይረዳል። ደማሻ ፈንድ መስራቾች አንዷ የሆኑት ማሪያ ሌፍሮሲኒና አሁን ሀገራችን ሴቶች ላይ የሚደርሰው ስቃይ ከአሁን ቀደም ፈጽሞ ታይቶ የማያውቅ ነው በማለት ያስረዳሉ። እርዳታ ሊጠይቁ በሚመጡት ሴቶች በብዙዎቹ ላይ የምናየው ተስፋ የመቁረጥ ስሜት ነው ብለዋል።
የመኖር ፍላጎት የላቸውም። መኖሬ ምን ይሰራልኛል ነው የሚሉት። ጠላት እንዲህ እንድንሆን አድርጎናል። ሴቶቻችን በአካል ብቻ ሳይሆን በስነ ልቦናም ገድለዋቸዋል።
የሁለት ልጆች እናቷ ስቬትላና ካሳሎፖቫ ከአእምሮ ጭንቀቷ እንድታገግም የሕክምና ባለሙያ ድጋፍ ተደርጎላታል። ጠንከር ካለች በኋላም ሌሎችን መርዳት ጀምራለች። በአሁኑ ወቅትም ስቬትላና በማሻ ፈንድ ስር በሚንቀሳቀሰው የአእምሮ ጤና እንክብካቤ ክፍል በኦቲዝም ችግር ላይ ያሉ ልጆችን በመርዳት እየሰራች ነው።
እኔ አሁን እርዳታ መቀበል ብቻ ሳይሆን ሌሎችን መርዳት የምችልበት ሁኔታ ላይ ነኝ።
ስቬትላና እንደ ብዙዎች የሀገሯ ሴቶች ሁሉ ከባሏ ጋር ልጆቻቸውን እያሳደጉ በደስታ ያሳለፉት ሕይወት እንደማይመለስ በግዷን ተቀብለዋለች። አሁን የያዘችው ታዲያ ዛሬን እየኖረች ፊት ከነበራት ሕይወት የተለየም ቢሆን የነገውን የእሷንና የልጆቿን ኑሮ የተሻለ ለማድረግ ተስፋ ሰንቃ መራመድ ብቻ ነው።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት የአሜሪካ ድምጽ ስርጭታችንን ነው። የመጀመሪያው አጋማሽ ዝግጅቶቻችንን አጠናቀን ወደ ሁለተኛው ተሸጋግረናል። የሁለተኛው አጋማሽ የመጀመሪያ ቅንብራችን ከኢትዮጵያ የቱሪስት መስህብ መዳረሻዎች አንዱ የሆነውን አክሱምን ያስቃኘናል። ከኢትዮጵያ የቱሪስት መስህቦችና መዳረሻዎች ቀዳሚ የሆነችው አክሱም በየዓመቱ ከ25 ሺህ በላይ የሚደርሱ የውጭ ሀገር እንግዶች ታሪካዊ ቅርሶቿን ይጎበኙ እንደነበር መረጃዎች ይጠቁማሉ። መነሻውን በትግራይ ክልል አድርጎ ለሁለት ዓመታት ከተካሄደው የሰሜን ኢትዮጵያ ጦርነት ጋር በተያያዘ ግን በአሁኑ ጊዜ ጎብኚዎች የሉም ብሏል የከተማዋ የቱሪዝም ጽህፈት ቤት። እንደቀደሙ ጎብኚዎች ወደ ከተማዋ እንዲጎርፉ ለማድረግ ዜጎቻቸው ወደ ሰሜን ኢትዮጵያ እንዳይጓዙ ሲያስጠነቅቁና ሲከለክሉ የቆዩ ሀገራት እገዳቸውን እንዲያነሱ ጥረት እንዲደረግ ለቅርሶችና አገልግሎት ሰጪ ተቋማትም አስፈላጊውን ክብካቤና እገዛ መሰጠት እንዳለበት ገልጿል። ሙሉጌታ አጽብሃ ዝርዝሩን ይዟል።
ከኢትዮጵያ ታሪካዊ የቱሪስት መስህቦችና መዳረሻዎች ቀዳሚ የሆነችው አክሱም በየዓመቱም ከ25 ሺህ በላይ በሚደርሱ የውጭ ሀገር እንግዶች ታሪካዊ ቅርሶቿ ይጎበኙ እንደነበር መረጃዎች ይጠቁማሉ። መነሻውን በትግራይ ክልል አድርጎ ለሁለት ዓመታት በተካሄደው የሰሜን ኢትዮጵያ ጦርነት ጋር ተያይዞ ግን በአሁኑ ጊዜ ጎብኚዎች የሉም ብሏል የከተማዋ የቱሪዝም ጽህፈት ቤት። በአክሱም ከተማ ከልጅነቱ ጀምሮ ላለፉት 22 ዓመታት አስጎብኚ ሆኖ እንደሰራ የተናገረው ጥላሁን ማውጫም ከጦርነቱ በፊት ከተማይቱ በየቀኑ በመቶዎች በሚቆጠሩ የውጭ ቱሪስቶች ይጎበኙ እንደነበረ ገልጿል።
አልጋ እስከሚታጣ የቱሪስት ፍሰት ይመጣ ነበር እና ያው እዚህ የሚመጡት የነበሩ ከጥቅምት ጀምሮ እስከ ጥር ከ150 በላይ ቱሪስት ይመጡ ነበሩ። ያው አንሶ ከተባለ ከ20 እስከ 40 ያለ የቱሪስት ፍሰት ነበረ ማለት በየቀኑ። ፈሶ ከተባለ ደግሞ እስከ 400 ለምሳሌ አሁን እንደ ህዳር 21 ወይም ደግሞ ጥምቀት ከሆነ እስከ 400 እስከ 300 ምናምን ቱሪስት ይመጡ ነበርና አሁን ስራ የለም፣ በብዛት የለም። በቃ በዚህ በ20 ቀን ወደ 20 የሚሆኑ ቱሪስቶች መጥተዋል እና በቂ አይደለም። ይሄ ማለት በ20 ቀን ማለት ያው የለም አልመጣም ማለት ነው። አሁንም እንደሚታየው ምንም ቱሪስት የሚባል የለም እዚህ አሁን። እሱ ምንድን ነው ስለፈሩ ነው። እነሱ ሁሌ ጦርነት ካለ አይመጡም።
እንደ ከዚህ ቀደሙ ጎብኚዎች ወደ ከተማዋ በብዛት እንዲመጡ መንግስት ስለ አካባቢው ሰላምና መረጋጋት ማስተዋወቅ ይገባዋል ብሏል ጥላሁን። በአክሱም ከተማ የቱሪዝም ጽህፈት ቤት የስነ ጥንታዊ ቅርስ ባለሙያ አቶ አላዩ ወልደስላሴ በበኩላቸው ከ25,000 በላይ የውጭ አገር ጎብኚዎች በየዓመቱ የከተማዋን ታሪካዊ ቅርሶች ይጎበኙ እንደነበር አውስተዋል። የሁለት ዓመቱን ጦርነት ተከትሎ ግን የሚመጡ ጎብኚዎች የሉም ብለዋል። በአሁኑ ጊዜ ቤተሰብ ለመጠየቅ አምባሳደሮች ወይም የምግባረ ሰናይ ሰራተኞች ካልሆኑ በቀር ወደ አክሱም የሚመጣ ጎብኚ የለም ሲሉ ገልጸዋል። ጦርነቱ በከተማዋ ቅርሶች ላይ ጉዳት ማድረሱንም ተናግረዋል።
ጦርነቱ ሲከፈት ይህን ያክል ጥበቃ አልተደረገም ብቻ ሳይሆን አንዳንዶቹም የውጊያ ማዕከል እንደ ምሽግም ሆኖ አገልግለዋል። የዓለም አቀፍ ቅርሶች ለምሳሌ በሐውልት አደባባይ ስትሄድ በዩኔስኮ የተመዘገቡ የአጼ ካሌብ መካነ መቃብሮች እና በርካታ የአርኪኦሎጂ ሳይቶችም አሉ። በዚህ በጥንታዊ አክሱም ከተማ በእነዚህ ዙሪያ ከፍተኛ ጉዳት ደርሰዋል። በከባድ መሳሪያም ተደብድበዋል። በሐውልቶቹ ዙሪያ አካባቢ ከባድ ተሽከርካሪዎች እንቅስቃሴ አይፈቀድም። የቫይብሬሽን ችግር ስላለበት በጣም ትላልቅ ትራክ የሚሊታሪ ትራክም ሳይቀሩ ሲንቀሳቀሱበት ነበር። ሙዚየም አለ የኛ የአርኪኦሎጂ ሙዚየም እዛ ሐውልቶች አደባባይ ውስጥ ጥንታዊ ሳንቲሞች የአክሱማውያን የድሮ ወደ 24 የሚሆኑ በጦርነቱ ምክንያት ጠፍተዋል።
በጦርነቱ የተጎዳው የከተማዋ አውሮፕላን ማረፊያ ጥገና ያስፈልገዋል ያሉት አቶ አላዩ ከአሁን በፊት ጥገና እንደሚያስፈልገው ታምኖ እንቅስቃሴ ተጀምሮበት የነበረው ቁጥር 3 ተብሎ የሚጠራው የአክሱም ሐውልትም ጥገናው ሊቀጥል እንደሚገባ አመልክተዋል። በአክሱም ከተማ ያሬድ ዜማ የተባለ ሆቴል ባለቤት አቶ አባይ ክንፈም በውጭ አገር ጎብኚዎች ይጨናነቅ የነበረ ሆቴላቸው ከጦርነት ወዲህ ጭር ብሏል ሲሉ ተናግረዋል። በጦርነት ጊዜም የሆቴሉ የተለያዩ አካላት በጦር መሳሪያ እንደተመታ ገልጸዋል። መንግስት ለአገልግሎት ሰጪ ተቋማት ትኩረት እንዲያደርግም ጠይቀዋል።
አሁን የተዳከመ ነገር ነው። በቃ ይሄ ወደ ነበረበት ሊመለስ ከተፈለገ በደንብ ብዙ ጥረት ያስፈልገዋል። መንግስትም ትኩረት አይቶ ሰጥቶ ማየት አለበት። እስካሁን ምንም የለም። ሰላም ስላልተረጋገጸ በደንብም ይመጣ የለም። አውሮፕላንም የለንም እኛ። በቃ አውሮፕላን ማረፊያም ስለተዘጋ ዳሜጅ ስለሆነ በቃ መምጣት አይችሉም እዚህ። አውሮፕላን ሽሬ እና መቀሌ ነው የሚገኘው፣ ግን ከዛ መጥቶ እዚህ ለመንገላታት የሚችል ፈረንጅ የለም። በቃ ሰላሙም ተረጋግጦ ከዛ ደግሞ አየር መንገድም ተሰርቶ ማስተዋወቅም ያስፈልጋል አዲስ ተመልሶ። ያን ነገር እስካልተሰራ ድረስ ምንም ነገር የለም። አክሱም ደግሞ ያው አንድም ከፈረንጅ ጋር የተያያዘ ነው ህይወቱና ስራው በቱሪዝም መልክ እንጂ ሌላ እንቅስቃሴ ያን ያህል አለው ማለት አይቻልም።
የቱሪዝም ሚኒስትር ዴኤታ አቶ ስለሺ ግርማ ለአሜሪካ ድምፅ በሰጡት ማብራሪያም በኢትዮጵያ በኮቪድ-19ና በጦርነቱ ምክንያት የጎብኚዎች ቁጥር ቀንሶ እንደቆየ አውስተዋል። በትግራይ ክልል የቱሪዝም መስህቦች ያሉበትን ሁኔታና የአገልግሎት ሰጪ ተቋማትን ዝግጁነት ለማወቅ ዳሰሳ እንደተካሄደ ተናግረዋል። የጉዞ ክልከላ ያደረጉ ሀገራት እገዳቸውን እንዲያነሱ ሚኒስቴር መስሪያ ቤታቸው እየተነጋገረ እንደሆነ ገልጸዋል።
የውጭ ሀገር ኤምባሲዎች ዜጎቻቸው ኢትዮጵያ ውስጥ ወደ ተለያዩ ቦታዎች ተዘዋውረው እንዲጎብኙ ከዚህ በፊት አስቀምጠዋቸው የነበሩ የጉዞ ክልከላ የተወሰኑትን ሎቢ ጀምረናል። በአብዛኛው የሰሜን ኢትዮጵያ እስካሁን ድረስ አላነሱም ነበር። በቅርቡ ለምሳሌ አንዳንድ ቦታዎች ላይ ለምሳሌ እንደ ላሊበላ አይነት ቦታዎች ላይ አምባሳደሮቹን ራሳቸው ወስደን ቦታው በማሳየት ስቃቶች እያደረግን ነው። በአክሱም እና በትግራይ በመቀሌ አካባቢ ያሉ በሀውዜን በገራልታ አካባቢ ያሉ በጣም አይከኒክ የሆኑ የቱሪስት መስህቦች አሉ። እነኚህ ቦታዎች ላይም ወስደን ለማሳየት ከክልሉ ጋር ኮሚኒኬሽን ጀምረናል። አስጎብኚ ድርጅቶች ናቸው እንግዶችን ከውጭ ተቀብለው ወደ የቱሪስት መዳረሻው የሚሉ የተወሰኑ አስጎብኚ ድርጅቶች ቀድመው ሄደው ትግራይ ክልልን አክሱምን በተለይ ዋና የቱሪስት መዳረሻ ስለሆነ ያሉበትን ሁኔታ አይተው ኮንፊደንስ ኖሯቸው እንግዶችን መላክ እንዲጀምሩ እነሱ ሄደው እንዲያዩ አድርገናል። ከዚህ በተጨማሪ ቱሪስቶችም አክቹዋሊ መሄድ ጀምረዋል። በጣም ውስን ቁጥር ሊሆን ይችላል እንጂ
የአክሱም የአውሮፕላን ማረፊያ ጠግኖ ወደ ስራ ለማስገባት ከኢትዮጵያ አየር መንገድና የኤርፖርቶች ማኔጅመንት ጋር በመቀናጀት እየተሰራ እንደሆነ ሚኒስትር ዴታው ተናግረዋል። ጥገናው ተጀምሮ የነበረው ቁጥር 3 የአክሱም ሐውልት የማስቀጠል ስራ ከጣሊያን ኤምባሲ ጋር ስምምነት ላይ ደርሰናል ያሉት አቶ ስለሺ የቅርሶችን የጉዳት ደረጃ ለማወቅ ባለሙያዎች ወደ ክልሉ ልከናል ብለዋል። ከጦርነት በኋላ በሌሎች ዘርፎች እየተደረገ የሚገኝ የመልሶ ግንባታ እንዳለ ሁሉም በቱሪዝም ዘርፍም የመልሶ ግንባታ ስራ ሊሰራ ስለሚገባ በጦርነቱ ጉዳት የደረሰባቸው አገልግሎት ሰጪ ተቋማት ለማገዝ እቅድ መያዙን ጠቁመዋል። ድጋፉ ምን እንደሆነ ግን በዝርዝር አልገለጹም። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም።
ደግሞ ወደ ደቡብ ክፍል ወደ ደቡብ ክልል እንሂድና በወላታ የሚገኘው የግል እንስሳት ማቆያ ተከታዩ መሰናዶ ነው። በረከት ብርሃኑ የተባለ ወጣት ከአምስት ጓደኞቹ ጋር በመሆን ጁኒየር ፓርክ የተባለ የእንስሳት ማቆያ ወላይታ ሶዶ ላይ አቋቁሟል። ዮናታን ዘብዲዮስ ማቆያውን ጎብኝቶ ተከታዩን አሰናድቷል።
በረከት ብርሃኑ በደቡብ ክልል ወላይታ ዞን የሶዶ ከተማ ነዋሪ ነው። ከስድስት ዓመታት በፊት ስራ አጥ እንደነበር ገልጿል። በረከት ሀብት የሚያፈራበት የወጣትነት ዕድሜው እንደ ዋዛ የነገደበት መሆኑን ሲያስተውልና በልቶ ከማደር በቀር ለውጥ የሌለው የድግግሞሽ ህይወት ሰለቸው ስራ ሳይመርጥ መስራት እንዳለበት ራሱን እንዳሳመን ይናገራል። በረከት በስራ ራሱን ለመለወጥ ያስብ ብቻውን አልነበረም። አምስት ጓደኞቹ ከነርሱም ሶስት ወንዶች ሁለቱ ሴቶች አብሮት ነበሩም። መክረው አውጥተው አውርደው ብዙም እንዳልተለመደ የሚነገረውን የግል የዶር እንስሳት ማቆያ ለመክፈት ወሰኑም። አጅሪት ጦጢት አያጅቦ እነዘንዶ አጅረው አዞና ሌሎችንም በውስጡ ያዘ ጁኒየር ፓርክ ሲሉ የሰየሙትን የእንስሳት ማቆያ ከፈቱም። በረከት ይናገራል።
ስራው ለሚያይዘውም ለኛም በርግጥ ከባድ ነው። ስራው ከዱር እንስሳት ጋር መቆየት ማደር መዋል እነሱን የማንከባከብና የመጠበቅ ስራ ከባድ ነው። ችግኝ አፍልቶ ችግኝን ተክሎ ወደ ደህንነት መቀየር ከባድ ነው። ስራው ግን አላማ ስላለን አርቀን አስበን ስለጀመርን ያው ለኛ ቀላል ነው።
ሐሳቡ እንዴት እንደተከሰተላቸው ጠይቀናው
ሶ ቶሎ ማይደፍረውን ስራ መንግስትንም የሚያግዝ ስራቱንም የሚያስተምር ለትውልድ ተሻጋሪ የሆነ ስራ እንስራ ብለን ወደዚህ ስራ ይገባ ነው። ከዛ ውስጥ በውስጣችን መጣ ወደ ስራው ገባ ነው። ስራው ቀላል አልነበረም። ከጅምርም ጀምሮ መንግስትን ቦታ ጠየቀን፣ መንግስት ሰጠን ቦታ። መንግስት እንዲያውም ለም መሬት ነበር የሰጡን። አንፈልግም የተራቆተን ስጡንና የተራቆተን እናልማ አስተማሪ እንዲሆን ብለን ነው ወደዚህ ካባ ነበረ ካባውን ቀይረን ወደዚህ ደረጃ ደረስነው።
አያጅቦ መጣ የተባለ ልጅ በሚያድግበት ማህበረሰብ የዘንዶውን ወይም የእባብን ስም ከመጥራት ይልቅ አውሬ ምናምን ተማለት በሚመረጥበት እምነትና ባህል በአንድ ቅጥር ውስጥ የዱር እንስሳትን ስራዬ ብሎ ሰብስቦ ማኖር እንዴት ተቻለ? አያሰጋም ወይ ተብሎ ለቀረበለት ጥያቄ በረከት ሲመልስ ከድህነት አይበልጥብኝም ነው ምላሹም።
ብዙ ጊዜ በዘንዶ ተነክሻለሁ እያከምኩ ተነክሻለሁ፣ አዞም ነክሶኛል እያከምኩ እና ሁሉንም የተጎዳውን ስለምናመጣ እነሱን ስናንከባከብ ያ ጉዳቱ ይደርሰናል ይጎዳሉ። እና ያን ሁላ ግን ብሆን የእነሱ ንክሻውም ጉዳቱም ከድህነት ከሚጎዳው አይበልጥም።
የጥበቃና ክብካቤ ወጪያቸው ከፍተኛ እንደሆነ የሚናገረው ወጣት በረከት የዱር እንስሳትን ለማየት የሚመጡ ጎብኚዎች 20 ብር እንደሚከፍሉ፣ ዳሩ ግን ከፓርኩ ያስተዳደር ወጪ አንጻር እዚህ ግባ እንደማይባል መብራርቷል።
በሰው ገብቶ በሚከፍለው ገቢ ከነዚህ ከነሱ ወጪ አይተርፍም። ዋናው ግን ምንድነው እርካታችን አካባቢ ላይ ያሉትን የተራቆተ መሬትን የማንከባከብ የመጠበቅ ስራ፣ የአየር ንብረቱን መጠበቅ፣ የእነዚህን ነፍሳትን መጠበቁ ትልቅ ነገር ነው።
ከፓርኩ ጎን ለጎን በፈጠሩት ሰው ሰራሽ ሐይቅ የአሳ እርባታ እንደጀመሩና ገቢው ከቀናቸው በአሳ ንግድና ሽያጭ ወጪያቸውን ለመደጎም ማቀዳቸውን ወጣቶቹ አመላክቷል። ከሁሉም ነገር በላይ ግን እያደረግን ባለነው መልካም ነገር እርካታ ስለሚሰማን ደስታችን እርሱ ነው ይላሉም።
ጅብና ውሻ አብሮ ነበሩ። የነዛን አይተው የታረቁ ሰዎች ሁላ አሉ። ጅብና ውሻ አብሮ እስካለ ድረስ እኛ ምን አጣላን ብሎ የታረቁ ሰዎች አሉ። ያ ለእኛ በቂ ነው። እኛ ጋር መጥተው አይተው እና ያ ትልቅ ነገር ነው። የተራቆተ አፈር የሌለበትን አፈር አምጥተን ከአባ ድንጋይ የወጣበትን እንደዚህ አይነት ደን ችግኞችን አፍርተን ደን ማድረጋችን ትልቅ እርካታ አለን።
የዱር እንስሳቱን በተለያየ መንገድ ለማሰባሰብ እንደቻሉም በረከት ነግሮኛል።
ጅቦቹ የመጡት የተጎዱ ጅቦቹን ነው የምናመጣው። ከአስፋልት ላይ ነው የመጡት። መኪና የገጨውን ነው ያመጣ ነው። እነዚህ ወልዶ ነው ደግሞ ያ ትንሹን የተወለደ እዚህ የተወለደ ነው ያ ትንሹ። ወንድና ሴት ናቸው።
ምን ያህል እህል በቀን ይበላል?
እነዚህ ሁለቱ ሙሉ አህያ ይበላሉ። ታርደው ይሰጣቸዋል። ተበልተው ሁሉ ነገር ተስተካክሎ ይሰጣቸዋል። አስጋሪዎች ይዛሉ። አስጋሪ መረብ ይጥላል። መረብ ሲጥል አሳዎች ይገባሉ። አሳ ሲገባ አሳውን ለመያዝ አዞ ይገባል። አስጋሪዎች በብዛት ይገሉታል አዞውን። ከዛ ከሚገሉ ብለን ነው ከነሱ እጅ የምናመጣው።
ዘንዶዎቻችን፣ ጅቦቻችን እንዲሁም አዞዎቻችን የምናጎልባቸው ነገር የለም። በቂ ክብካቤ እናደርግላቸዋለን። ስለዚህ ደስተኛ ሆነው ይኖራሉ ብሏል በረከት።
ስጋ ይመገባሉ። ሌላ ነገር እንሰጣቸዋለን። ስጋ ያው አሁን በአንድ በኩል ደግሞ የእኛ ስራ ጽዳትም አለበት። ከተማ ላይ የሚጎዱ ከብቶች አሉ። የተሰበሩ ዲች ውስጥ ገብት የሚጣሉ አሉ።
እነዛን ንጹህ ከብቶችን እናመጣልና አርደን እንሰጣለን። አያ ደሞ ቢች ላይ የሚገቡ አሉ፣ አክሲደንት እግራዊ ምናም ይደረሳቸው መኪና ይገጫቸው። ከዛም ባሻገር ደሞ እኛ ፈረስ ምናም ገስተን አንጥተን ግቢ ውስጥ እናቆይና ያርደን እንሰጣቸዋለን።
ወደፊት የማቆያ ማዕከሉን አስፋፍተው ወደ ትልቅ የግል እንስሳት ማቆያ ማሳደግና በትይዩ ደግሞ ሎጅ ለመክፈት ማቀዳቸውን በረከት አስተውቋል።
በፊት ያሰብነው ፈጣሪ ካረዳን ወደ ሎጅነት ለመቀየር ነው፣ ቦታውን ሎጅ ለማድረግ ነው።
ለውጥ የህይወት ቅመም ነው ይባላል። ከአዘቦታዊ የድግግሞሽ ህይወት ወጥቶ በጥረቱ ተለውጦ ለጓደኞቹ በረከት የሆነው ወጣት በረከት ወጣቶች ለስራ ያላቸውን እይታ እንዲቀይሩ ምክሩን ለግሷል።
ማንኛውም ስራ ከሰራን ማግኘት እንችላለን። ያ ደግሞ ኃጢአትም አይደለም፣ መዋረድም ውርደት የሚያዋርድም አይደለም። ግን ዝቅ ብሎ መስራትን ያቃተን ዝቅ ብለን ብንሰራ ስራ ባንንቅ የሰው እጅ አናይም። እኛ የለመድነው የሰው እጅ መልመድ ያስቸገረን። ተምሮ የጨረሰው ምን ይፈልጋል? ቢሮ ይፈልጋል። ቢሮ ያሉት ሴት ይሄዱ። ስራ መፍጠር መቻል አለብን።
የተሻለ ስራ ሰርተው ገቢያቸውን ለማሳደግ ከሚያደርጉት ጥረት በተጨማሪም ከክልል መንግስት ድጋፍ አለማግኘታቸው እንቅፋት እንደሆነባቸው የሚናገረው በረከት መንግስትም ሆነ በእንስሳት መብት ላይ የሚሰሩ ድርጅቶች እንዲደግፏቸው አብዝቶ ይፈልጋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
የአሜሪካ ድምፅ ነው እየተከታተላችሁት ያላችሁት። ከሳምንታት በፊት ስፍራውን እንዲለቅ አዲስ አበባ መስተዳድር ማሳሰቢያ ተሰጥቶት የነበረው ፈንድቃ የባህል ማዕከል በቦታው ላይ ሊገነባ ያሰበውን እቅድ ይዞ እንዲመጣ ተፈቅዶለታል። የአጃንስ ፍራንስ ፕሬስ ዘጋቢዎች በፈንድቃ የባህል ማዕከል በመገኘት ያጠናቀሩትን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች።
ኢትዮጵያ የባህላዊ ምሽት ሐውልት ታሪካዊው የፈንድቃ ምሽት ቤት ከመፍረስ የተረፈው በቅርቡ ነው። ከሁለት አስርት ዓመታት በፊት ካዛንቺስ አካባቢ ከነበሩት 17 ከሚሆኑ የአዝማሪ ቤቶች መካከል አንዱ ነበር። ይህ አካባቢ የአዲስ አበባ ባህላዊ ሙዚቃና ጃዝ ያደገበት ነው። ዘመኑም እንደዛው። ነገር ግን ዛሬ ላይ የ43 ዓመቱ የመላኩ በላይ ፈንድቃ ምሽት ቤት ብቻ ነው በአካባቢው የሚገኘው። አዝማሪዎች ከገጠሩ የሀገሪቱ ክፍል የሚመጡ መሰንቆና ዋሽንትን የሚጫወቱ ልዩ የግጥም ክህሎት ያላቸው ሙዚቀኞች ናቸው። አንዳንዶች እንደውም በ12ኛውና በ13ኛው መቶ ክፍለ ዘመን በፈረንሳይና በጣሊያን ለባለጸጋ ቤተሰቦች ከሀገር ሀገር በመዘዋወር የሚያዝናኑ ትሪባደርስ ጋር ያመሳስሏቸዋል። የአዝማሪ ሙዚቃ በአካባቢው ዘዬ፣ በቅኔ፣ በድርብ ትርጉም እንዲሁም ደግሞ ባለስልጣናትንም ማህበረሰቡና ታዳሚውን በቀልድ ሸንቆጥ በማድረግ ቁጥብ በሆነው ማህበረሰብ ውስጥ የሀሳብ ነጻነትን የሚፈቅድ ሙዚቃ ነው። በዓለም አቀፍ ጨፋሪና የዳንስ አቀናባሪ መላኩ በላይ ጥረት ፈንድቃ ከምሽት ቤትነት ወደ ባህል ማዕከልነት አድጓል።
17 አዝማሪ ቤት ነበር እዚህ አካባቢ። 16ቱን በልማት ምክንያት ፈረሱ። የዛን ጊዜ እዛ ውስጥ ይሰሩ የነበሩ ፕሮፌሽን አዝማሪዎች፣ በጣም አንጋፋዎች፣ ላይብረሪ በሏቸው፣ ስራ በማጣት ፊልዳቸውን ቀይረው ሰው ቤት በመቀጠር ዘበኛ በመሆን እነዛን የመሰሉ ሰዎች አጣን። ፈንድቃ አይፈርስም ብዬ በመነሳት በጥበብ አፍቃሪያንና በሁሉም ጥረት ተበድሬም ብዬም ቤቱን ገዛሁት።
እድሜ ባዛላቸው ግድግዳዎች እንዲሁም ደግሞ በፈዘዙ ፖስተሮች ወደ ተጌጠው ክፍል ለመግባትም እምብዛም አነግቡ ያልሆነ ብርን ማለፍ ይጠይቃል። አንዴ ወደ ውስጥ አለፍ ካሉ በኋላ ቤተ መጽሐፍት፣ የወጣት አርቲስቶች የስዕል ስራዎችና እንዲሁም ደግሞ ቆየት ያሉ የሙዚቃ ስብስቦችም ይገኙበታል። አብዛኛውም ጊዜ ቢራና ጠጅ ይዘው የሚቀመጡ ኢትዮጵያውያንና የውጭ ሀገር ዜጎች ያዘወትሩታል። የፈንድቃ ሬስቶራንት ደንበኛ የሆነችው አሜሪካዊቷ ተመራማሪ ለአና ዲ ቦረስት የባህል ማዕከሉ ስለ ልዩ ልዩ የኢትዮጵያ ብሔር ብሔረሰቦች ባህል ለማወቅ ለየት ያለ ስፍራ ነው ትላለች።
ኢትዮጵያ የብሔር ድንበሮችን በተመለከተ ቀውስ ውስጥ ናት ያለችው። ነገር ግን ፈንድቃ ሰዎች ከማንኛውም ክልል ቢሆኑ አንድ ላይ የሚያመጣ ስፍራ ነው። ይህ በመከፋፈል ውስጥ ትልቅ ኃይል ነው። በአውሮፓውያኑ 2019 ዓ.ም በመላኩ በላይ አማካኝነት እዚህ ቤት የተመሰረተው ኢትዮ ቀለማት ወይም ኢትዮ ካለር የተሰኘው ባንድ በአውሮፓና በዩናይትድ ስቴትስ ዞሮ ትርኢቶችን አሳይቷል። ኢትዮ ካለር ከብዙ አካባቢዎች በተለያዩ የትውልድ ገመድ የተሳሰሩ ሰዎችን የያዘ ባንድ ሲሆን ከ80 በላይ ብሔሮች ያሉበትን ማህበረሰብ ዘመናዊና ባህላዊ ሙዚቃዎች ድልድይ ሆኖ የሚያገናኝ ነው። የክራርና የሌሎች መሳሪያዎች ቅኝት ከመድረኩ ሲንቆረቆር መላኩ ከተለያዩ ባህል የተውጣጡ ጭፈራዎችን ማሳየት ይጀምራል። መላኩ ከ25 ዓመታት በፊት ነው ፈንዲቃን ያገኘው። ትምህርቱን ያቋረጠውና መኖሪያ ስፍራ ያልነበረው መላኩ ቆየት ብሎ የቀድሞ የክለቡ ባለቤት በቤት ውስጥ መሬት ላይ እንዲተኛ እስኪፈቅድለት ድረስ ከፈንዲቃ በሚያገኛት የሽልማት ገንዘብ ራሱን ያስተዳድር ነበር። መላኩ በወቅቱ ቀን እየተማርኩ ማታ የባህል ቤት ውስጥ እየሰራ ስራውን እንደጀመረ ይናገራል። አሁን ታዲያ መላኩ በቋሚነት ሰራተኞቹ መድረክ ላይ እንዲወጡ ያበረታታል። መሰሉ አባዮው በኢትዮ ካለር ባንድ ውስጥ ከበሮ መቺ ሲሆን ከ16 ዓመት በፊት በባህል ቤት ውስጥ አስተናጋጅ ነበር።
ከወይተርነት ጀምሬ ነው የተነሳሁት። ኢቭን የራሴን ባንዱላ እንድመሰርት ምክንያት የሆነ ቤት ነው። ከዛ ባለፈ ደግሞ ዓለም ላይ አሉ የሚባሉ ቦታዎች ሁላ እንድዞር ምክንያት የሆነ ቤት ነው።
ይሁን እንጂ የፈንድቃ አፍቃሪያንና ቤተሰቦች ባለፈው ወር ላይ የከተማው አስተዳደር ፈንድቃን በማፍረስ ቅንጡ የሆነ ሆቴል በስፍራው ላይ የመክፈት እቅዱን ሲያስታውቅ ድንጋጤ ውስጥ ገብተው ነበር የሰነበቱት። እንደ አውሮፓ
የተከበራችሁ አድማጮች ዝግጅቶቻችንን በዚሁ አጠናቀቅን። ከአቀናባሪ ብርሃን ኃይሉ እንዲሁም ዋና አዘጋጅ ጽዮን ግርማ ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርክ። ነገ ከሌሎች መሰናዶች ጋር እንጠብቃችኋለን። ሰላም፣ ደህና ደሩ።